ከትግለት መደበኛ ፕሮግራማችን አሁን ይጀምራል። በዚህ ክፍል በገነነ መጥሪያ የተደረሰውን ኢህአፓና ስፖርት በእውነተኛ ታሪክ ላይ የተመሰረተ መጽሐፍ ትረካ ክፍል ሁለት አሰምተን የተቀላቀለ ፕሮግራማችን ፍጻሜ ይሆናል።
በጣም ድሮ ዓለም ሳይሰለጥን በዝብዞ መበልጸግ ሀገር መፍጠር ተስቶት በበረዶ ጫካ አውሮፓ ሲማስም ኖርማንዲና ቫይኪንግ በሚል ስም ተቧድኖ ሰው ሰውን ሲያስገብር ቤት መስራት ተስኖት በበረዶ ብዛት ቆዳው ሲኮማተር ሰው ሰውነቱን ስቶት ካራዊ ሲታደር እኛ በጣም ረቀን እጅግ ገዝፈን ነበር። ዓለም ሳይሰለጥን ብራና አዘጋጅተን በራሳችን ገዳም ከራሳችን አፈር ሙራና አፍርተን አርቀቀነው ነበር ክብረ መንግስቱን አንጸነው ነበር ቤተ ፋሲልን ላሊበላን ቀርጸን አስተምረን ነበር ካንድ አለት ቤት መስራት አውሮፓ ተኝቶ ገና ዳዴ ሳይላቁመነው ነበር ያክሱናው። ታዲያ ምን ያደርጋል ጊዜ ተለውጦ ታሪክ ተገላብጦ ትንሽ ትልቅ ሆነ ትልቁ ቅጣቱ በጠቢቡ ንጉሥ በሚኒክ አገር በነጻነት ወዳጅ በዮሐንስ እግር ባንዳ ተተካበት ለወሬ የማያምር ይዘን ግዴ ጥሎት አውሮፓ ገዳማት በጣም ተላደጉ የኛን ገዳም ውጣው ብራና አዳዩ ብራናው ሳጁ ከኛ ቤት ቢሆንም ያው እንዳባይ ነው ለኛ መልቀቅ በገናና ስሙ ከመቁራት በስተቀር አባይ የጠቀመው ላረፈበት አገር ይዘን ተለውጦ እውነት ቦታ አጥቶ ከኛ ፈር ተወልዶ በእኛ ፈር ጎልብቶ ስንሞት ይያየን ጥሎን ይልቀቅ እንዲያ እንዲሆኑ መማርና ማወቅ ከተጋር ሲቃረን የውስጥ ስነቱ ከላዩ ሲነጠል በንዋይ ፍለጋ አምሮ ሲበከል ብራና ተሰጠው ከፈረንጆች ደብር እንደዚህ ከሆነ ማወቅ ድንቁርና ድንቁርና ማወቅ ሆነው ቁጭ ይላሉ የዘመን ነገር። ይህን ሁሉ ተንኮል አምረን ስናየው በሩቅም ስንቃኘው የአውሮፓ ጠቢባን በጣም ብልጦች ናቸው የአውሮፓም ገዳማት እጅግ ጥልቆች ናቸው። እኛን ለማሳሳት የኛኑ ተጠቅመው እኛን በማሳጣት በእኛ ስቃይ ከብረው በአጥንታችን ፍላጅ በብራና ጋሻ የኛ ቤት ፈረሰ ተሰራ ቤታችን። አትመለከቱም ሌጡ ብራናውን እጅጉን አጥብቆ ዶክተር ፕሮፌሰር የታወቀ ካዋቂ በሚል የቅጥር ስም እጅግ አሸብርቆ እጽፋለሁ ሲለምዱን ዘግዝቆ በቀለሙ ፋንታ በደማቸም አልኩ። አረ ለመሆኑ ገና አንተ ሲባል ከስር መሰረቱ ቆዳ የከብት ልጅ መሆኑን ከጥንቱ እንዴት ይዘረጋል ብራና ሱነቱ ገባውን በጋዳዬ ነው ይሸጣትና ሱ ይሄ በመሆኑም ባለንበት ዘመን ብራና አስፋስቶ ጥቀት ግቡን ስቷል እውነት ትርጉም አጣ ይሳለቁባታል። አሁ ሳያጣራ ዳዊት አስተማሪ ሐዋርያ ሳይሆን ትንቢት ተናጋሪ የበላባዩ ያስመሳዩ ድርሰት ቤት አገሩን ሞልቷል። ያሳይ መሲሁ ያጉራ ዘለሉ የመሰሩ ብዛት ትግሉን አጣቦታል። የዘረኛ መንግስት ስውር አገልጋዮች ዶላርን ብራኬን ከባዕድ አግኝተው የአሞት ከረፊቱ ጭራሽ ሳይኖራቸው ለህዝብ መታመንን በመከራዋ ቀን ጸንቶ መቆም ጠልቀው ታገሉ እያሉ ነው በስውር ተልቆ ትግሉን አገልምተው። አሳይ መሲህ ኑር የጠባቦች መንጋ የፋሽ ትግልገሎች የትላንት አራጆች የጥንቱና አዲሱ ልፍስፍስ አንጃዎች ያልሆኑትን ሆነው አዲስ ፈሊጅ ፈጥረው ታገሉ እያሉ ነው ትግሉን በፊት ገነው። መድረክ ግንቦት ሰባት አንድነት በምታት ፓርላማ ያገባውም የወያኔ ጥፋት ህግ በሌለበት ህግ ታገል ማሸነፍ የሚሻው በህገ መንግስቱ አረ ስንቱ ስንቱ ታገል እያሉ ነው ድከሙ በተመ ማንን ለማስፋሳት ማንንስ ለመግደል በማን ስቃይ ሊኖር አገር ሲበታተም በዘረኛውና በጠባቦች መንጋ የተወጋን አገር የተበደለ ህዝብ በይስሙላ ትግል ስቃዩን ለማብዛት ደጋግሞ ለመግደል ታገል እያሉ ነው በይፋ ይህን ነገር። አላማ ሳይኖረው ቀድሞም ከጅምሩ ታሪክም ሳይሰራ ታሪክ ሳያጫቅስ ሱባኤ ሳይገባ ለፈጸመው በደል ወይም ማሩ ሳይለተኛበት ዘመን እንደ ሃይድራትን ነገር ይበጣጠስ ተደራጅ ይላል ደጋግሞ ይሸጥ። እንዲያ እንዲህ ሆኖ ትግሉ ከተጎዳ ሀገርን ቆራርጠው ቅርጫ ከጣሉበት ህዝብ መብቱን አጥቶ በደል ከበዛበት ይቀስቀስ ምኒልክ ይጠራመይሰው ታሪክ ሰሪ ሆኖ ካረፉበት መሬት። የአዲሱ ዘመንም ብርቅዬ ጀግናዎች እውነት ተናጋሪ የክፉ ቀን ልጆች ጸረ ጠባብ አቋም የህዝብ አፍቃሪዎች የዲሞክራሲ ስርዓት ነባር መሰረቶች ይጠራ ስማቸው ይዘከር ስራቸው የሞቱትም ጭምር ይምራን ተግባራቸው። ተናገር ደብተራው ካለበት ቦታ አጅበው ይሳቅ እውነት እንዲረታ የሺህ ጥላም መስክር ለእውነት ተፋልመ ካረፍክበት ምድር አዛብ ተነስቶ አል እንዲህ ካለጋሻው አልመክት ከሆነ የምሁር መድረሻው ይቀጥቀጥ ሳሙኤል ከገባበት አፈር ለዚህ ሁሉ ባንዳ እውነቱን ይናገር። አሻፈረኝ ብለህ በመርካቶ መሃል ለፋሽ ለባንዳ ማልበገር ብለህ የወደቅከው ጓዴ ፈለቀም ተናገር። ተባይ በጣም በሶ ሜዳውን ካስከሰው ስግግግ ሰላዩ ግንባሩን ከያዘው ቀስክሰው ጋይን ትግል አስተምሮ የባንዳውን መንጋ ኋላ ይመልሰው። ቀስቀሰው ጋይን ትግል አስተምሮ የባንዳውን መንጋ ኋላ ይመልሰው።
ከመጽሐፍ ዓለም ፕሮግራማችን በእውነተኛ ታሪክ ላይ የተመሰረቱ ልቦለዶችን የኢትዮጵያ ታሪክ ባህልና ማህበራዊ እሴቶችን እንዲሁም የሀገራችንን የጀግኖች ታሪክ የሚያወሱ መጽሐፍትን የምንተርክበት ነው።
ኢህአፓና ስፖርት እውነተኛ ታሪክ በገነነ መኩሪያ አዲስ አበባ 2006 ዓመተ ምህረት ክፍል 2 ሰሙን የማልጠሰው አንድ ተጫዋች እኛ ቡድን መግባት እንደሚፈልግ ወሬ ደረሰኝ። ልጁ ጎበዝ ተጫዋች ነው። መረጃውን ያመጡልኝ የኛ ተጫዋቾች ናቸው። ለምን እኛ ክለብ መግባት መረጠ? ትላልቅ ቡድኖች በደንብ ይፈልጉታል። እነርሱ ጋር መግባት ያልቻለበት መንገድ ባይገባኝም እኛን በመምረጡ ደስ ብሎኛል። አንዳንድ ጎበዝ ተጫዋቾች እኛ ጋር መግባት ይፈልጉና ገንዘብ ተቀበለው ሐሳባቸውን ይቀይራሉ። ምናልባት ይሄም ልጅ እንዲያል ያደርግ ፈልጎ ይሆን? ለጊዜው አልገባኝም። ቤቱ መስፈናረር መንገድ አካባቢ ነው። ነገር ግን ወንድሙ ሳሪስ ስለሚኖር ለጊዜው እሱ ጋ ነው የመነበረው። ልጁ እኛ ጋር ለመምጣት ፍላጎት ቢኖረውም እኔ እንዳነጋግረው የኛ ተጫዋቾች አስረዱኝ። ይሄማ ቀላል ነው ብዬ ልጁን አነጋገርኩትና ተስማማን። ተጫዋቾቻችን የሚኖሩት መርካቶ ነው። የኛ ልጆች ቤት እንፈልግለት ስላሉ ተስማማውና እዚያ አካባቢ ተከራየንለት። ቤቱን አፈላልጌ ተያሾኜ ያስገባሁት እኔ ነበርኩ። የኛ ቡድን ደጋፊዎች አብዛኞቹ ነጋዴዎች ስለሆኑ የልጁን ወጪ ለመሸፈን ችግር አልነበረውም። ልጁ ከነበረበት ክለብ ለቆ ወደ ሐረር ሂዶ 8 ወር ቆይቶ ስለመጣ ከቀድሞ ክለቡ ጋር ከመልቀቂያ ጋር በተያያዘ ችግር እንደማይገጥመን ገምቻለሁ። የልጁ ዝውውር እስኪያልቅ ነገሩን በሚስጥር መያዝ ነበረብን። እሱን ከሚያውቁት ጥቂት የኛ ተጫዋቾችና ካንት ኮሚቴ በስተቀር ለማንም አልነገርንም። ልጁን ቶሎ ማስመዝገብ ስለነበረብን ወደ ሸዋ እግር ኳስ መምሪያ ከልጁ ጋር መሄድ ነበረብን። መጀመሪያ ግን ለታፊያ ፎቶ ያስፈልግ ስለነበር ልጁን ስጠይቀው የለውም። ባስቸኳይ መነሳት ነበረበት። የሆነ ፎቶ ቤት ሄድን። ፎቶ አንሺው ለምን እንደሚፈልግ አስረዳውትና እርሱ ጉርድ ፎቶ አነሳው። የሱን ከጨረሰ በኋላ ልጁ ለማስታወሻ እኔና አንተ እንነሳ ሲለይ በመደሰት አንድ ላይ ተነሳል። የጉርድ ፎቶውን ሂሳብ እኔ ከፈልኩ። በጋራ የተነሳነውን የኔ ማስታወሻ ነው ስላለ እሱ ከፈለ። ጉርድ ፎቶው ስለደረሰ ተያይዘን ወደ ሸዋ መምሪያ ሄድን። አቶ አማ በጋሻው የሸዋ እግር ኳስ መምሪያ የጽህፈት ቤት ኃላፊ ናቸው። ለኛ ክለብ ጥሩ አመለካከት እንደሌላቸው ሰማለሁ። የሌላ ቡድን ደጋፊ እንደሆኑ ይወራባቸዋል። ከኔ ጋር ጥሩ ቀረቤታ ነበረን። የልጁን ጉዳይ ቶሎ እንዲጨርሱልኝ ለመንኳቸው። ያገኘዋቸው ከቢሮ ሲወጡ ነበር። ሞቅ ያለ ሰላምታ ሰጠኋቸው። እንዴት ደጋሽ አልኩኝ። ብርሃኔ ዛሬ ምን እገልጻለህ? አንድ ተጫዋች ላስመዘግብ ነበር። ጎበዝ ነው። ልጁን ስለሚያውቁት ሰላምታ ተሰጣጡ። እሳት የላሰ ቡድናችሁ እንዴት ነው? ልጆች እየጎደሉብን ነው። የት ሄዱ? ሁለቱ ሰሞኑን ከርቸሌ ገቡ። ምን ነው? ያው ታውቅ የለ በእነሱ ምትክ አዲስ ልታስመዘግብ ነው? አዎ፣ አሁን የምናስመዘግበውን ልጅ በፍጥነት ብታስጨርስልን ውለታ ከፍላለሁ። ብታስመዘግበውም በቶሎ ልታጫውተው አትችልም። ለምን? 14 ቀን መጠበቅህ አይቀርም። እሱን አውቃለሁ። ታቴራ ግን ለጊዜው የለም። ምን ነው? እኛ ጋር ያለው አለቀ እና ማተሚያ ቤቱ ሰሞኑን አደርሳለሁ ብሎ እስካሁን አላከልንም። ታዲያ እንዴት ይሻለናል? ማቆየት አትችሉም? ከቆየ ሌሎች ይነጥቁናል። እንግዲያው ደብዳቤ ጻፍ። ደብዳቤውን እዚያው ጻፍኩና ለጋሻማ ሰጠሁት። ጽሑፉን ሳያየው ወደ መዝገብ ቤት ውሰድ አለኝ። ጻፍ የተባልኩት ከሁለት መስመር ያልበለጠ ነው። ታሴራ አልቋል ስለተባለ እስኪመጣ የኛ መሆኑ ታውቆ ባደራ እንዲመዘገብልን ይሁን ብዬ ብቻ ነበር መጻፍ የነበረብኝ። እኔ ግን ስለ ተጫዋቹ ማንነት፣ ችሎታና ጸባይ ጭምር ከዚያም አልፎ ነገ ለአገር ሊጠቅም የሚችል መሆኑን ዘረዘሩ። ልጁን የሚያወድስ ሌላም ነገር ጠቀስኩና ስሜንና ፊርማዬን አኑሬ ሰጠሁት። ልጁ ጎበዝ ስለሆነ እኛ እርሱን ማግኘታችን ደስ አለኝ። የዚያን ቀን ከሸዋ መምሪያ ወደ ሰፈር እንደተመለስ ማምሻው ላይ ከልጁ ጋር ይቀራረቡ የነበሩ የኛ ተጫዋቾች አብረው አገኘኋቸው። እያላመዱት እንደሆነ ነገሩኝ። አዲስ ተጫዋች ሲመጣ ብዙ ጊዜ ማግለል የተለመደ ነው። ይህን ልጅ ግን መንከባከባቸው ደስ አለኝ። የኛ ተጫዋቾች ከማላመድ አልፈው አብረው እቤቱ ያድሩ ነበር። ቤቱን ያከራዩት ሰዎች ጥሩና ተግባቢ መሆኑን ሲነግሩኝ ወደድኩት። በወቅቱ ልምምድ የምንሰራው በሳምንት ሁለቴ ነው። የመጀመሪያ ቀን ልጁ አልመጣም። በሁለተኛውም ትሬኒንግ ቀረ። ሰፈሩ ሄጄ አገኘሁት። ከቤትም እንደማይወጣ አከራዮቹ ነገሩኝ። ሆኖም ሌሊት ይወጣል። ከልምምድ እንደተመለስኩ ነበር የሄድኩት። ቤት ስገባ ተኝቶ መጽሐፍ እያነበበ ነበር። ሰላምታ ካቀረብኩለት በኋላ ትሬኒንግ ለምን ቀረ አልኩት። አሞኛል። ምንህን ነው? እግሬን። ምን ሆነ? ወለምታ ነው። የትኛው እግርህን? የግራው። ወገሻ ቤት ልውሰድህ፣ ተነስ። እሺ። ከክለባችን ወገሻ ጋር አገናኘሁትና እኔ ወደ ጉዳዬ ሄድኩኝ። ማታ ወገሻውን ቡና ቤት አገኘሁት። እግሩን አስተካከልከው? አልኩት። በደንብ ነዋ። ብዙ ተቆጥቷል። ምንም አይልም ቀኝ እግሩ። ግራው ለማለት ፈልገህ ነው? ቀኙ ነው። አይደለም። ከፈለክ እንወራረድ። እውነትህን ነው? እኔ እኮ ነኝ ያሸሁት። ልጁ የነገረኝ ግራ እግሬ ብሎ ነው። የታሸው ቀኝ እግሩን ነው። ስለዚህ እኔ ነኝ የተሳሳትኩት። ሲነግረኝ በደንብ አልሰማሁትም ማለት ነው ብዬ አሰብኩ። ከሁለት ቀን በኋላ ትሬኒንግ ስንሰራ ሳይመጣ ቀረ። እንደተሻለው ነግሮኝ ነበር። ወደ ተከራየበት ቤት ሄድኩኝ። በሩ ዝግ ነው። አከራዮቹን ሳነጋግራቸው ቤተሰቤን ልጠይቅ ብሎ ከአንድ ቀን በፊት ሄዷል አሉኝ። እኛን ሸውዶ ሌላ ክለብ ሊገባ ፈልጓል ማለት ነው ብዬ ተጠራጠርኩ። ታሴራ ላይ ካላስፈረምነው የእኛ ንብረት አይደለም። ልጁን ደብቀን ነው ያቆየነው። ሌላ ክለብ ወስዶት ይሆን? ከወሰዱትስ እንዴት ሊያገኙ ቻሉን? ለማንኛውም ሌላ ክለብ ይግባ ወይም እርሱ እንዳለው ቤተሰቡን ሊጠይቅ ሄዶ እንደሆን ማረጋገጥ አልቻልኩም። የእሱ ጓደኛ የሆኑት የእኛን ተጫዋች ስጠይቅ እነርሱም ቤተሰቡ ጋር እንደሄደና ነገ እንደሚመጣ ነገሩኝ። በሳምንቱ ጋሻ መሃ ደውሎ ነገ ቢሮ ትመጣለህ አለኝ። ታቴራው መጣ እንዴ? አልመጣም። ግን አንተና ለምን? ለልጁ ጉዳይ ፈልግሃለሁ። በጠዋት ወደ ሸዋ መምሪያ አመራው። እዚያ ያሉት ሰዎች ስልጣናቸውን ተጠቅመው ለሚደግፉት ክለብ ሌላው ለማስመዝገብ ያመጣውን ተጫዋች ያስተላልፋሉ። የእኛንም ልጅ አግባብተውና አስፈራርተው ለሚፈልጉት ክለብ እንደሰጡት ገመቱ። ልጁም አለምክንያት አልጠፋም። ቤተሰቡን ሊጠይቅ አይደለም የሄደው፣ ሸውዶናል። በልጁ ጉዳይ ነገር እየበላሁ እዚያ ደረስኩ። ያጋጣሚ ሆኖ ታሴራው እኔ ከመድረሴ በፊት እንደመጣ ሲያወሩ ስለሰማሁ ጋሻማን ሰላም ካልኩት በኋላ ነበር ስለ ልጁ ታሴራ የጠየቅኩት። ታሴራው መጣ አይደል? አዎ። መዝግብልና መጀመሪያ እንነጋገር። ምን? የልጁ ጉዳይ ቢቀርብህስ? ምን ማለት ሆነው? ልጁ እኛ ጋር ሊጫወት ተስማምቷል። ልጁ ችግር አለበት። የምን ችግር? የፖለቲካ። ውሸት ነው። አታላችሁ ለሌላ ክለብ ልትሰጡት ነው። ብርሃኔ፣ የምትለውን እያሰብክ ተናገር። እውነቴን ነው። ንግግርህ መስመር የለቀቀ መሰለኝ። ጋሻማ እንደገመትኩት ልጁን አሳልፎ ለሚፈልገው ክለብ አሻግሮታል ብዬ አሰብኩ። ስለ ልጁ ባለፈው የነገርኩት ለሱ ነው። ደግሞም ታሴራ ጨርሰናል ያለኝ የውሸት ነበር ለካ። ያኔ ታሴራ አለ ካለኝ የዚያኑ ቀን ልጁ ይመዘገብና ፈርሞ የኛ ተጫዋች መሆኑ ስለሚረጋገጥ አሁን አይነጥቁንም ነበር። ይህን እያሰብኩ በጣም ተናደድኩ። ልጁን አሳልፋችሁ ከሰጣችሁ እንተያያለን ብዬ የዛቻ ፉከራ አሰምቼ ወጣሁ። ወዲያውኑ ወደ አዲስ ዘመን ጋዜጣ ክፍል ሄድኩ። ችግር ሲኖር የምንተነፍሰው እዚያ ነው። የስፖርት አዘጋጁ ሰለሞን ተሰማ ጋር እንግባባለን። ቢሮው አገኘሁት። ዛሬ እንዴት መጣ አለኝ። ሸዋ አታለለን። መምሪያው? አዎ። ምን ተፈጠረ? ተጫዋች ዘረፉን። እንዴት? እኛ ያመጣነውን ልጅ አስፈራርተውና አባብለው ሌላ ክለብ ሰጡብን። ይሄማ ተገቢ አይደለም። ሆነ አደረጉት። ማስረጃ አለ? በሚገባ መምሪያው መጥላት አለበት። ሰለሞን ዝርዝር ጉዳዩን ስነግረው ቅሬታህን በወረቀት ጽፈህ አምጣ አለኝ። እኔም የልጁን ስም፣ መቼ እኛ ጋር እንደመጣ፣ ፈቃደኛነቱን፣ ወረቀት ላይ ያፈረምኩትን ስምምነት አያይዤ ስሜን በመግለጽ ፈርሜ ሰጠሁት። ቀኑ ሰኞ ነው። የስፖርት አምዱ ማክሰኞ፣ ሐሙስ፣ ቅዳሜና እሁድ ነው የሚወጣው። እኔ ቶሎ እንዲታተምልኝ ፈልጌያለሁ። መቼ ነው የምታወጣልኝ አልኩት። ምናልባት ሐሙስ። ነገ ለምን አይወጣም? ቦታ የለም። የኔና አንተ ጓደኝነት ለመቼ ነው? ለተረዳኝ ይገባል። ዜና በስቷል፣ ቦታ የለም። እና ሐሙስም ብዙ ወሬ አለ። እንደምንም ተቸገረልን። ላንተ ስል ሐሙስ ይሁንልህ። እሺ፣ አርስቱን እኔ መምራት እችላለሁ? ትችላለህ። ምን ልትለው ፈልጋል? በጠራራ ፀሐይ ተዘርፈናል። ሰለሞን በርዕሱ ተገረመ። ፎቶዬ እንዲወጣ ተስማማንና ሰጥቼው ሄድኩኝ። ማክሰኞ ማታ አስፋውሰን ቡና ቤት አንድ የኛ ኮሚቴ አባል አገኘሁት። ስለተጫዋቹ እሱ ብቻ ነው የሚያውቀው። ገና እንደገባው ጠራኝና ስፈልግህ ነበር አለኝ። ለምን? ስለ ልጁ ሰማህ? የትኛው ልጅ? አዲሱ ልጅ። ተያዘ እኮ። ምን ተያዘ? ምን አርጎ? ከፍተኛ አንድ ውስጥ ቀንደኛ ኢሃፓ ነው። እውነትህን ነው? ያውም እስኳድ ነው አሉ። ገዳይ ነበራ? አዎ። አለቀልን በለኛ። ማታ እንቅልፍ አልወሰደኝም። በጣም አደገኛ የሚሆነው ደግሞ ልጁ ተያዘ የተባለው እርገጤ መድበው ክልል መሆኑ ነው። ጓድ እርገጤ የከፍተኛው ሊቀመንበር ከመሆኑም በተጨማሪ ስልጣኑ ገደብ የለውም። በጣም የሚፈራና የሚያርበተበት ሰው ነበር። ካምቦሎጆ አንዳንዴ ይመጣል። ስታዲየም የተሰቀሉትን የንግድ ማስታወቂያ የኢምፔሪያሊስት ሸቀጥ በሚል ያንን አስወርዶ በምትኩ አብዮታዊ መፈክር ተጽፎ እንዲሰቀል ያደረገው እሱ ነበር። በስፖርት ውስጥ ያሉትም ኃላፊዎች ይፈሩታል። ልጁ እንደተያዘ እኔም ተባባሪ በሚል ድራሽን እንደሚያጠፉት አሰብኩ። ለካ ልጁ እኛ ጋር ሊጫወት ሳይሆን ሊደበቅ ነው የመጣው። ዛሬ ነገ እያለ የቤት ኪራይ እየከፈልንለት ሽፋን እየሰጠ ነው ሊቆይ ፈልጎ ነበር። ባለፈውም እግሬን አመመኝ ያለው ውሸቱን ነው። ምክንያቱም አመመኝ ያለው ግራ እግሬን ብሎ የታሸው ግን ቀኙን ነበር። የእሱ ጦስ ወደ እኔ ጋር እየመጣ እንደሆነ ታወቀኝ። ወይኔ ጉዴ! ለማንኛውም መረጃ ማጥፋት ጥሩ ነው ብዬ በጠዋት ሸዋ መምሪያ ሄድኩኝ። ያሻማን አገኘሁት። ባለፈው ተሳድቤ ነው የሄድኩት። አሁን ግን ችግር ላይ ወደቅኩ። ይቅርታ ጠይቄ ከዚህ ጉድ መውጣት አለብኝ ብዬ በሩጫ ሄድኩ። እያለተለኩኝ ነው ጋሻማ ቢሮ የገባሁት። እሱም ሁኔታዬን አይቶ ደንግጦ ምን ሆንክ ሲል ጠየቀኝ። ቅበረኝ። ለምን እቀብርሃለሁ? ልጁ ጉድ አረገን፣ ይቅርብኝ። ለምን? አንተ ያልከው ልክ ነህ። መጀመሪያም ብያለሁ። አሁን በአስቸኳይ ወረቀቱን ስጠኝ። የምን ወረቀት? ፈርሜ ያስገባሁትን። ያውም በኃላፊነት ፈርመሃል? አዎ። አላነበብኩትም። መዝገብ ቤት ሂደን ወረቀቱን አወጣና ሰጠኝ። ሕይወቴን አተረፍክልኝ ብየው አመስግኜ ወጣሁ። ታክሲ ውስጥ ገባሁና ወደ ሰፈር ሄድኩ። ጥቂት መንገድ እንደተጓዝኩም የጋዜጣው ነገር ትዝ አለኝ። ወይኔ ጉዴ! ዋናው ጉዳይ እኮ ጋዜጣው ነው። በልጁ ጉዳይ ምስክር ሆኜ ከነ ፎቶዬ ነገ ይወጣል። እንዲህ ከሆነ ደግሞ አለቀልኝ። ወራጅ አለ በማለት ዘርዬ ከታክሲው ወረድኩና በድንጋጤ እየበረድኩኝ ሰለሞን ቢሮ ሄድኩኝ። ጠዋት 4 ሰዓት ገደማ ሆኗል። ስገባ ሰለሞን የለም። የእሱ ባልደረባ ጋዜጣ ላይ የሚወጣውን ጽሑፍ እያረመና እያስተካከለ ወደ ህትመት ክፍል ሊልክ እያሰናዳ ነው። የኔም ዜና እንዳለ ልጁ ነገረኝ። ሰለሞን የት ሄደ አልኩት። ድሬዳዋ። ለምን? ለስራ። መኪናው ውጭ ቆማለች እኮ። ክፍለ ሀገር ሲሄድ እዚህ ግቢ ነው የሚያቆመው። ይህ ጽሑፍ ባይወጣስ? እኔ ስልጣን የለኝም፣ ደግሞም ቦታ ተይዞበታል። ልጁ እንዲህ ሲለኝ የሚይዘውና የምጨብጠው ጠፋኝ። ይሄ ጋዜጣ ከወጣ በቀጥታ ያስገድለኛል። የማውቀው ሰው ለመፈለግ ወደ ውጭ ስወጣ ኮሪደር ላይ ከሌላ ቢሮ ሰለሞን ሲወጣ አገኘሁት። እንዳየሁት ከደስታዬ ብዛት የተነሳ እላዩ ላይ ተጠመጠምኩበት። سلمون ونیتای نایتو گرا تگابا دریدو آهیدو آل بلوین آل کت لیت سل علکای لیت سبا سالتو اینگا بچینو آهون دو گوازنو بتان فلگه هلو چکوی یالو لیلاکن آهونو نو نو مفلگه لگازیت او گدائی کونه زیناو تلوکوال مجمع ریا خودا بیرون نید سلمون سل چکوله لمید فکر نیابای هونم چگرین حسرت داوتنا تایزن ایدن یعنی زینا تنکلو لیلا تتکاننا اسو تولو هیده هنی تنش گزی بیرو کلجوگا قویو منال بعد بسراب ذات سی واکب یعننو زینا لهدمت اندائی لکو بیینو کتار کلون نگر چرسو وده فیلم کفل لکو فیلم کتان السابوالا سایمش وده هدمتی لکان زیو بیرو کلجوگا ایجاو ران قویان بنگو گازیتا زیناو اندم مایوتا ارگاری چی تملسو یه گازی تاون تاتا کچر رسکو بالا تگلا گل کنی بیه وده سفر هیر کنی مادا تنیت چه و تاوردون ای یک گلاب بد کساس سرستلو کلون بوتا بدل اتنا دکیالو بالا تاسلو لکس کباد گده کفتونیان یه فوتو نگر یه گده در موادگنیانو بتلی فوتون لجو آتات تبو کوسدن سفتش کنگا یتنساو کتگنیه አለቀልኝ አጣይ በጣም በስቷል በነጋታው ወደ ፎቶ ቤት ሄድኩ ሰውየውን ስለ ፎቶው ጠየቅኩት ልጁ መጥቶ እንዳልወሰደ ነገረኝ በጣም ደስ አለኝ ሌላ ሰው መጥቶ ቢጠይቅ እንዳይሰጥ ስነግረው ለምን ፊልሙን አትወስደውም አለኝ በጣም አመሰገንኩት የልጁን ጉዳይ በመረጃ በኩል ሁሉም ቦታ ዘጋውስ እኔም ከተጋድ ተገላገልኩ የታጠቁ አብዮት ጠባቂዎች በመሽት መርካቶን ወረራ አደረጉ ገና እነርሱ እንደደረሱ ያካባቢው ሰው እየሮጠ ወደ የጎሬው ሄደ እንዲህ ያለ ክስተት በዚያን ወቅት የተለመደ ነው አንድ አካባቢ ተፈላጊ ወጣት ካለና ወታደሮች ተመልጦ የመንደሩ ሰው ተጋጣሚዎች ለደርግና ይሐፋ ሰፈሩን ይለቃል ብራኒ መርካቶ ባቢዮ ጠባቂዎች የተወረረችበትን ያንተ ምሽት ክስተትን እንዲህ ያወጋል የዚያን ቀን አብዮ ጠባቂዎቹ ተንጋተው ሲመጡ በቡና ቤቱ መጋረጃ ቀዳዳ እየተመለከትኩ ነበር ዛሬ ደግሞ የማን ነው ተራው ማን ይሆን በአደባባይ የሚረሸነው በማለት እያሰብኩና በሰው ትጋት እየተገረምኩ ሳለ አብዮ ጠባቂዎቹ እኛ ያለንበት ቡና ቤትን ወረሩት ውስጥ የነበሩት በጓሮና በጎንበር እየሾለቁ አመለጡ ወደ ውስጥ የገቡት አብዮ ጠባቂዎች ቤቱን ሞሉት ዛሬ ከባድ ሰው እየተፈለገ መሆኑ ገባኝ ጥግ ለመያዝ ወይ ከቤቱ ቶሎ ለፍቅ ለመውጣት ስዘጋጅ አካባቢው ተከቧል ወታደሮቹ ቡና ቤት ውስጥ እንደገቡ ተቆጣጣሩና መሳሪያቸውን ወድረው ብራኒ ማለት ማን ነው አሉ። ሁሉም ሰው ዝም አለ። ባረስተው ብራኒ ማን አለ። ወረቀት የያዘው አብዮት ጠባቂ ብራኒ ስፖርተኛው ሲል ባረስተው እሱ ነው አለ። ወደኔ ሲመጡ በድንጋጤ እኔ ምንም አላስኩም ፈትሽኝ ለማለት ምንም አልቀረኝም ከወንበሬ በድንጋጤ ተነሳሁና እኔም ነው እያልኩ መጠየቅ ጀመርኩ ወዲያውኑ ውጭ ትፈለጋለህ አሉኝ እየተነዳው ስወጣ ፈላጊዬ ጓድርገጤ መድበው ናቸው እሳቸው መሆናቸውን ሳውቅ መብረቅ እንደመታው ሰው ነው የደነገጥኩት መኪናው ቁጭ ብለዋል ወዲያውኑ ጉዳዩን አወቅኩት ባለፈው ሳምንት እኛ ክለብ ገብቶ የነበረው ልጅ በሱ ጉዳይ ነው የፈለጉኝ ልጁ ተቆመብኛል ማለት ነው እርግጤን የመሰለ ሰው ዝም ብሎ እኔን አይፈልግም እሱ መሆኑን ሳውቅ እየተራመድኩ ቢሆንም እርምጃዬ ወደፊት ይሁን ወደኋላ ማረጋገጥ አልቻልኩም በድን ሆኛለሁ ይሄ ሰበበኛ ልጅ አስበላኝ እያልኩ አልጎመጉማለሁ ምንም ውስጥ ባልኖርበትም በፖለቲካው የተነሳ በተለይ በእኛ ተጫዋች ሰበብ አንድ ቀን እንደምገደል አውቃለሁ። ያለት ደግሞ ዛሬ ነው። ዋድርገቴ ሰፈር ድረስ ከመጣ የኔ ፋይል ተዘግቷል ማለት ነው። ምንም ክርክር የለውም። በርላይ አውጥተው ሊገሉኝ ነው የፈለጉት። ከዚህ በፊትም ቢሆን ሲያደርጉት እንደነበረው ተፈላጊውን ሰው ቤት ውስጥ አይገሉም። የሌላ ሰው መቀጣጫ እንዲሆን መንገድ ላይ ነው የሚረሽኑት። መርካቶ የእርገቴ ክልል አይደለም። እሱ ፒያሳን ነው የሚያዘው። ዛሬ ግን ክልሉን ጥሶ የመጣው እኔን ፍለጋ ነው። የእሱም መምጣት ሳውቅ የልጁ ጉዳይ ከባድ እንደሆነ ተረዳው። ልጁ ስንት ሰው ቢገል ነው እኔን እንዲህ በማታ የሚፈልጉት? የአብዮት ጠባቂዎቹ ዋናው ሰውዬ ጋር ቅረብ ሲሉኝና ሳያቸው በእርግጠኝነት ስሜን እንኳ ቢጠይቁኝ ሳይጠፋብኝ አይቀርም። አካባቢው መሳሪያ በያዙ ቆፍጣና አብዮት ጠባቂዎች ዙሪያውን ተከቧል። የመጡት ደግሞ በማታ ነው። የማታ ተፈላጊ ደግሞ ፋይሉ ተዘግቶ ያለቀለት ነው። እዛው ጠብሰው ጥለውት ነው የሚሄዱት። የሚያውቁኝ ሰዎች በአካባቢው ነበሩ። ሊያስሩኝ አይችሉም። ጉዳዩን ስላወቁት ዛሬ የብርሃኔ ተራ ነው ብለው እየሸሹ ሲሄዱ አያቸው ነበር። የልጁን ጉዳይ ከኔ ጋር እንደሚያያዝ እንዴት ደረሱበት? እሱ አጋልጦኝ ይሆን? ቤት የተከራየሁለት እኔ ነኝ። ይህንን ከነገራቸውም በቂ ማስረጃ ነው። ለቀንደኛ ኢህአፓ መደበቂያ በማመቻቸት አብዮቱን ቦርቡሯል በሚል ተወንጅዬ መገደል ነው። ልጁ ይህን ሳያውቅ ተናግሮ ይሆናል። ምናልባት የፎቶ ቤቱ ሰውዬ ማስረጃውን ሰጥቶ ይሆን? ፎቶና ፊልሙን ለኔ ሰጥቶኛል። ቀሪ ፎቶ ይኖረው ይሆናል። ያንን ከሰጣቸው በቂ ማስረጃ ነው። እሱ ካልሆነ ደግሞ ጋዜጣው ክፍል አራሚ የነበረው ወጣት ነው ያጋለጠኝ። ዜናው ይቅር ሲባል ስለ ልጁ አጥብቆ ጠይቆኝ ነበር። መያዙን ታወቀ ስለኔ ጠቁማቸው ይሆናል። ወይም ደግሞ ሸዋ መምሪያ ያሉት ሰዎች ይህን ነገር ለእርገጤ ነግረውት ይሆናል። በእርግጠኝነት የሸዋ ሰዎች ናቸው የጠቆሙት። አብዮት ጠባቂዎቹ ከቡና ቤት ይዘው ሲወጡ በዚያች ቅጽበት ያሰብኩት ማን ነው የጠቆመብኝ በሚል ነበር። ልጁ የተያዘው ከፍተኛ አንድ ውስጥ ነው። የከፍተኛው ሊቀመንበር ደግሞ እርገጤ ነው። የተያዝኩት በልጁ ጉዳይ መሆኑ ጥርጥር የለውም። ባይሆን ኖሮ ዋድ እርገጤ ድንበር ጥሶ እኛ ክልል አይመጣም ነበር። አብዮት ጠባቂዎቹ እየነዱ ሲወስዱኝ ምንድነው ጥፋቴ አልኩኝ። እኛ እናውቅም። ቤት ነው የተከራየሁት። የምን ቤት አሉኝ። ማደሪያ ለማን? ለተጫዋች። ምንድነው የምታወራው? እውነቴን ነው። ደግሞም እኛ እንድናመጣህ ብቻ ነው የታዘዝነው። ስለሌላ ነገር አትጠይቅ። በቀለን ታውቁታላችሁ አይደል አልኩኝ። አዎ። ስለኔ ከፈለጋችሁ እሱን ጠይቁት። በቀለ እነሱ አካባቢ የታወቀ አብዮት ጠባቂ ነው። ከኔ ጋር በጣም እንቀራረባለን። እሱ ስለኔ ጨዋነት ምስክር እንዲሆንልኝ ነው ስሙን የጠራሁት። እኔ ሳወራ ሰዎቹ ምንም አልመሰላቸውም። እነሱ ታጅቤ እንደነበር ዋናው ሰውዬ ጋር ወሰዱኝ። የኔ ነገር አበቃለት። ሰዎቹ እየወሰዱኝ ሳለ ጓድ እርገጤ ከሌላ ጓድ ጋር ጥብቅ ምስጢር ስለያዙ እሳቸው እስኪጨርሱ እኔን ከበው መሃል መንገድ ላይ አስቆሙኝ። ስለ ልጁ ሊጠይቁኝ ስለመጡ ምናልባት ከሞት ያስጥለኝ እንደው በሚል ለሚቀርብልኝ ነገር መልስ ለመስጠት ተዘጋጀው። ልጁን ደብቀህ ብታቆይም አገኘ ነው ይሉኛል። እኔ አልደበቅኩትም። ቤት ያከራዩት ሰዎች አንተ ዋስክ እንደ ዋስክ 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 ዋስክህና እኔ አልደበቅኩትም። ቤት ያከራዩት ሰዎች አንተ ዋስ እንደሆንክ ነግረውኛ። ውሸታቸውን ነው። ሸዋ መምሪያም ፈርመህለታል። እኔ ስለሱ ሳላውቅ ቀርቼ ነው። እንዴት አታውቅም? ማንነቱን አላውቅም። ለመሆኑ ስንት ሰው እንደገደለ ታውቃለህ? ገዳይ ነበር እንዴ? ሳታውቅ ቀርተህ ነው? አንተም ገዳይ እንደሆንክ ተደርሶበታል። እረ ጌታዬ፣ እኔ ምንም ውስጥ የለሁበትም። ሌሊት ወረቀት ያስፈርሰንከው አንተ አይደለህም? መቼ? ሰሞኑን። እረ ጌታዬ፣ እንዴት ብደፍረኝ ነው እኔ ክልል መጥተህ ወረቀት እኔ ሲበትኑ አላየሁም። ከፈለጉ ምልሎታለሁ። ያንተ ማላ ምንም አያደርግም አሁን ተተባበረናል ምን ስለልጁ መረጃ ተጠናለህ አንተ ቡድን ያሉትን የያፋ ተጫዋቾችን ትረቆማለህ በዚህ መንገድ ነው የሚያፋጥጡኝ ስለዚህ መዘጋጀት ነው እኛ ጋር ስላሉ ልጆች ምን ብዬ ተቆማለሁ ብዙዎቹ ያፋ እንደሆኑ አውቃለሁ እከሌ ብዬ መናገር አልፈልግም ነገር ቢያቸው ጉዳያቸውን ከጨረሱ በኋላ እኔንም መግደላቸው አይቀርም በተደናበረ ሁኔታ እንዲህ እያሰላሰልኩ ሳለ ጓድርገጤ ከሰውየው ጋር የጀመሩትን ጉዳይ ጨርሰው እንደተሰነባበቱ የአብዮት ጠባቂዎቹ ወደ እሳቸው ወሰዱኝ። ጓድርገጤ ጋር እንደደረስኩኝ ተናደሩ ጌታዬ አልኳቸው። የሚገርመው ማታ እኮ ነው የተገናኘ ነው። እንደምን አመሹ ማለት ሲገባኝ ተደናበርኩ። ገና እንዳገኙኝ ጠበሱኝ እያልኩ ስጠበቅ እሳቸውም ቶሎ ፈጠን ብለው ማነ ለምን መሰለ የፈለግን አሰልጣኝ ነህ አይደል አለኝ። እኔም እጄን እያሻሸው አዎ አልኳቸው። የያፓ አሰልጣኝ በማለት መኪና ውስጥ ግባ የሚል ነበር የጠበቅኩት። እሳቸው ግን እንዳው በቅርቡ ስቴዲየም የእናት ሀገር ጥሪ በዓል ይከበራል እናም ልናስቸግርህ ነበር የመጣ ነው ያንተ ቡድን ለዚያ ጨዋታ ከቴዎድሮስ ቡድን ጋር እንዲጋጠም ስለፈለግን ነው። እንዴት ነው ተተባበረናል አሉኝ። ከደስታዬ ብዛት የተነሳ ምንም ችግር የለም ለምን እሱ እዚህ ድረስ ይለፋሉ ሰው ቢልኩ እኮ ይችሉ ነበር አልኩኝ። ለመጫወት መስማማቴን ተገለጽኩላቸው በኋላ እንደገና ሌላ ጥያቄ አነሱ። ተጫዋቾች የተሟሉ አሉ ሲሉኝ እኔም ግድ የለም ከየትም አሰባስባለሁ እያልኩ በሆዴ ቴሌና ክሩፍም መኖር አለባቸው ካሉ እነሱንም ቢሆን አመጣለሁ ለማለት ምንም አልቀረኝ። እሳቸው ቶሎ ብለው እኛም ጋር ከአንተ ቡድን ልጆች የታሰሩ አሉ አይደል ሲሉኝ ዋናውን ነገር ሊቆሰቁሱት ፈለጉ ብዬ ነበር። ግን እንግዲያውስ እነሱንም ቢሆን እልክልሃለሁ ሲሉኝ አረ ግድ የለም በእኔ ይሁንብዎ ጨዋታው ነገም ቢሆን አሰልጥኜ ቶሎ ይዤ እመጣለሁ እሷ ብቻ አይቸገሩ ይሂዱ አልኩኝ። ቶሎ እንዲሄዱ የፈለግኩበት ምክንያት መሀል መንገድ ላይ ቆመን ስናወራ ምንም አላማረኝም። ነገሩ እየከበደ ሄዶ መሳሪያ በደገኑት አብዮት ጥበቃ ተከብቤ ሰውም ሲያየኝ ደነገፍ። በጣም ስለተጨነፍኩኝ እየቆየ ሲሄድ ያልሆነ ነገር ተናግሬ ስህተቱት ብገባ ወቅቱም የቀውጥ ጊዜ ስለሆነ ወይ አንዱ የአባተው በስህተት መጥቶ ተኩስ ቢከፍትስ በዚህ የተነሳ ግብ ግብ ቢፈጠር በመሀል እኔም እንዳልቀልጥ ብዬ ነው ቶሎ እንዲሄዱ የፈለግኩት። ጉዳያቸውን ጨርሰው ሊሄዱ ሲሉ ጠሩኝና እኛ ጋር ስንት ልጆች ናቸው ያሉት? አምስት መሰሉኝ። ስማቸውን ስነግረኝ ዘረዘርኩላቸው። እነዚህ ብቻ ናቸው? አዎ። ሌላ ቦታ የታሰሩ አሉ? አሁን ነገር ሊያመጡ ነው። ሌላ ቦታ ማለት ያንን ሰበበኛ ልጅ የሚያካትት መሰለኝ። እሱ ቀንደኛ የሀፓ መሆኑንና በግድያ እንደተያዘ ሰምቻለሁ። የእርሱን ስም ከነገርኳቸው አንተ ጋር ነበር እንዴ ብለው መኪና ውስጥ አስገብተው ቢወስዱኝስ? ስሙን ከደበቅኳቸው ደግሞ ለምን ሸሸግከን ብለው ሌላ ችግር ቢያመጡብኝስ? የሞት ሞቴን ሌላ ቦታ የታሰሩ እንዳሉ አላውቅም አሉ። እንዴ አንዳንዶቹ ክፍለ ሀገር ሄደዋል። የት አላውቅም። የሄዱበትን አይነግሩህም እንዴ? ድንገት ነው። ፈቃድ ይጠይቁሃል? አዎ። ስትሰጣቸው የት እንደሚሄዱ አጠይቃቸው? በጓደኞቻቸው በኩል ነው ፈቃድ የጠየቁኝ። በዚያ የምሽት ቅዝቃዜ ላብ እያፈመቀኝ ጥያቄው ወደ ሌላ አቅጣጫ እንዳይሄድ እየተፍጨረጨርኩ ነው። አንድ መኪና እየበረረ መጣና መልእክት ሲነግራቸው እየተጣደፉ ሄዱ። አካባቢያቸው ትልቅ ችግር እንደተከሰተ መገመት አያዳግትም። ሁሉም በፍጥነት ተጠራርገው ሲሄዱ መሀል መንገድ ላይ ከነፍራቻዬ በሕይወት ተገኘው። ሰዎች መጡና አይዞ ተርፋል አይነት አበረታቱኝ። ለግጥሚያው እንዴት እኔን እንደመረጡኝ ሳጣራ ኢህአፓ ተብለው የታሰሩ የእኛ ተጫዋቾች ነበሩ የነገሯቸው። የቴዎድሮስ ቡድን ደግሞ አካባቢው እርገጤ መድበው የሚያዝበት ክልል ነበር። የአንድነት ቡድን ደግሞ በወቅቱ ጥሩ ስለነበር በዚያ የተነሳ የእኛ ቡድን እንዲጫወት ተብሎ ነው እሳቸው ወደ እኔ ጋር የመጡት። እንኳን እሳቸው ይቅርና አንድ የአብዮት ጥበቃ ባዶ እጁን ቢመጣ ይሻላል። ምክንያቱም ጊዜውና በልጁ ጉዳይ ባለመፈለጌና ከሞትን በመትረፌ ደስ አለኝ። ግን ዛሬ ሳመለጥኩኝ ይሄ ሰበበኛ ልጅ ነገ ቢጠቁምብኝስ? ሌላ ስጋት ነው። ለጓደል ገቴ ቃል ገባውትን ግጥሚያ ለማድረግ በጅ ያሉትን ልጆቹን ማስተባበር ጀመሩ። የግጥሚያው ቀን ተነገረኝ። አሁን ትልቁ ችግር ከከርቸሌ የሚመጡት ልጆች እንዴት ነው መረከበው? ለምንድን እንዴት ይሰራሉ? ቢያመልጡስ? በጣም ሐሳብ ገባኝ። ውድድሩ ለእናት አገር ጥሪ ፌስቲቫል ነው። የዚህ ዝግጅት አስተባባሪ አንደኛው ጓድ ድርገቴ ነው። እሱ በተለይ የስፖርቱን ክፍል ይመራል። ጓድ ድርገቴ ጋር ቀረብ ተባልኩና ሄድኩኝ። እዚያ የተመደበ ሰው አለ። ሰውየው ሰሞኑን ተመጣና ተጫዋቾቹን ትረከባለህ አለኝ። ከየት ልውሰድ? ከእስር ቤት። በነጻ ተለቀው ነው? አይደለም፣ በዋስ ነው። ማን ነው ዋስትና የሚወስደው? አንተ ነህ? እኔ? አዎ። የጨዋታ ቀን ብቻ ቢመጡልኝ ለደምምድ አትፈልጋቸው? እዚያው ከርቸሌ ዱብ ዱብ ቢሉስ? እሱ ያንተ ምርጫ ነው። እንደዚያ ቢሆን ይሻላል። ለነገሩ እዚያ ቡድን እንዳላቸው ታውቃለህ? አላውቅም። ልጆቹ ከርቸሌ ውስጥ የእግር ኳስ ቡድን አቋቁመው እንደሚጫወቱ ሰምቻለሁ። የዋሸሁት እንዴት አወቅ በሚል ስለ እነርሱ ጉዳይ እንደምከታተል ካወቁ ጥሩ አይሆንም ብዬ ነው። ልጆቹ የጨዋታው ቀን ከከርቸሌ በወታደሮችና አብዮት ጠባቂዎች ታጅበው ወጡ። ስንገናኝ ተቃቅፈን መላቀስ ነው የቀረን። እነዚህ ልጆች አንዳንዶቹ ሐሳባቸውን ስለገለጹ ብቻ ነው የተያዙት፣ ሌሎች ወረቀት ነው የበሰሉት። አሁንም ቢሆን በመታሰራቸው ድርጅታቸውን መደገፋቸውን አልተውም። ጠባቂዎቹ ራቅ ሲሉ ስለ ድርጅታቸው ይዘምራሉ። አንዳንዴ በአይነ ቁራኛ ነው የሚከታተሏቸው። ባዳኝና ታዳኝ መሃል ያለሁት እኔ ነኝ። ጠባቂዎቹ የማወራውን ጭምር ያዳምጣሉ። ያልታሰሩት ከታሰሩት ጋር በሹክሹክታ ነው የሚያወሩት። እነዚያም ተጠቁሞባቸው ባለመታሰራቸው እንጂ ኢህአፓ ውስጥ እንዳሉበት ይታወቃል። ተጫዋቾቹ በጥበቃ ካሟሟቁ በኋላ እንደታጀቡ ወደ ሜዳ ገቡ። ተጋጣሚያችን ቴዎድሮስ ቡድን ጋር የኢህአፓ አባላት ስላሉ የጨዋታው ስያሜ የኢህአፓ ደርቢ የሚል ነበር። ሁለቱም የህዝብ ቡድን መሆናቸው ብቻ ሳይሆን አብዛኞቹ ወጣትና ተማሪ ነበሩ። ስለሆነም ተመሳሳይ አስተሳሰብ ይዘዋል። በዚህ የተነሳ በአንድ ድርጅት ስር የታቀፉና ለኢህአፓ ታማኝ ነበሩ። ጨዋታው የወዳጅነት ቢሆንም ሽልማት አለው። በነጥብ ጨዋታ መልክ ነው የምንጋጠመው። ፌዴሬሽኑም በመደበኛ የጨዋታ ደንብ ነው የሚያወዳድረው። የሁለት ተጫዋቾች ታሴራ ረስተን መጣን። ታዛቢው መጫወት አይችሉም አለኝ። እነሱ ካልተጫወቱ ምን አደርጋቸዋለሁ? የምጠብቃቸው ሜዳ ውስጥ አስገብቼ ነው። መግባት አለባቸው ብዬ ስከራከር ታዛቢው ከፌዴሬሽኑ ሰዎች ጋር ተነጋግሮ መጣና ፈርም አለኝ። ለምን? ለሁለቱ ልጆች። ምን ብዬ? ለተገቢነት ክስ ቢነሳ የእናንተ ለመሆናቸው ማረጋገጫ። አልፈርምም። ለምን? እስረኞች ናቸው። እናስፈርምም? አልፈርምም። እንግዲያው ሳይጫወቱ እንደዛ የማድረግ መብት የለህም። እንዲያውም ታሴራ ከሌላቸው ብትፈርምም መጫወት አይችሉ። ካልገቡ ኃላፊነቱን ትወስዳለህ። ምን ማለት ነው? ጓድርገጤ ነው ያዘዙት። ማን አልከኝ? ጓድርገጤ። እርግጠኛ ነህ? ነገርኩ፣ እንዲያውም እጠራቸዋለሁ። አታስጠራ፣ ሳልፈርም ይገባሉ አይደል? ትችላለህ። ጥሩ ዘይድሃል። ጓድርገጤ ከተጠሩ መልስ አይኖረውም። እንዲያውም በዓሉን ለማበላሸት በመሞከር በሚል የሚደርስበትን ያውቃል። ዋናው ዳኛ ከኔ ጋር ባንግባባም ለረዳቱ ሄድኩና እስረኞቹ የለበሱትን ቁጥር ነገርኩት። ያጠፉ ቢጣሉ ከባድ ጥፋት ቢፈጽሙ ከሜዳ በቀይ እንዳይወጡ አሳሰብኩት። ለምን ብሎ ሲጠይቀኝ ጓድርገቴ ነው ያዘዙት አልኩት። ጓድርገቴ እንደዚህ አላሉም፣ ግን ከሜዳ እንዳያስወጣቸው ብዬ ነው። ከወጡ ቢያመልጡስ? ከግጥሚያው በፊት ሌላም ጊዜ እንደምናደርገው መልበሻ ክፍል እጅ ለእጅ ተያይዘን የቡድናችንን ስም ጠርተን እናሸንፋለን አል የዚያ ቀን ግን የተወሰኑት እናቸንፋለን ሲሉ ሰማሁ። ደስ አለኝ። በዚያን ጊዜ ደርግና ኢህአፓ በፊደል ይቆራቆሱ ነበር። ማሸነፍን ለመግለጽ ደርግ እናሸንፋለን ይላል፣ ኢህአፓ ደግሞ እናቸንፋለን ብለው ይናገራሉ። ማሸነፉ እንዳለ ሆኖ በሸና ቸ ፊደል ድልን ይተረጉሙታል። በወቅቱ በፊደል አጠቃቀሙ ማንነት ይለካ ነበር። እንም ከዚህ ልጆች ያፋነታቸውን እንዳልለቀቃቸው ያስታውቅ ነበር። እንዴት አድርጌ እንደመመክራቸው ግራ ገባኝ። ጨዋታው ተጀምሮ በጣም ተጋጋለ። የኳስ ፍቅሩም ስላላቸው በስሜት ነው የሚጫወቱት። በኋላ ግን እየተዳከሙ መጡ። አንደኛው ተጫዋች ወደ መስመር ላይ በመምጣት መሬት ላይ ተዘረረና ሕክምና ተጠራለት። ተኝቶ እኔን ማናገር ጀመረ። ቀይረኝ አለኝ። ለምን? ደክሞኛል። አልደከመህም? ነፍሴ ልትወጣ ነው። ምን ነፍሳለህ? ዝም ብለህ ተጫወት። መሞቴ ነው። ከሞትክም እዚሁን ቀብረሃለን። ልጁ ተስፋ ቆረጠ። ከዚህ በፊት ሲቀየር ለምን እወጣለሁ ብሎ ይጨቃጨቃል። ቤንች ሲሆን ያኮርፋል። አሁን ካልተቀየርኩ ብሎ ሲጨቃጨቅ መጨረሻ የነገርኩትም ይህንኑ ነበር። ሌላኛው ልጅ መስመር ላይ እያነከሰ መጣ። መኪና የገጨው በሚመስል ሁኔታ ነው እግሩን የሚያወላግደው። ቀይረኝ አለኝ። ምን ሆንክ? እግሬ እንዳልተጋጨ አይቻለሁ። ተጋጭቼ አይደለም እና ቶርች ነው፣ ብዙ ቀን ገልብጠው ነው የገረፉኝ። በቃ ቁጭ በል። ሉጣ መሀል ሜዳ ሄደ ተቀመጥ። እንደሱማ አይቻልም። እኔ ፈቅጄልሃለሁ። ብትቀይረኝስ? ወጥተህ ብታመልጥህ? ተረጠርከኝ? ዋስህ እኮ እኔ ነኝ። በአንተ ቦታ ብትቀይረኝ ነው እንዴ? ካመለጥክ እኔ ነኝ ከርቸሌ የምገባው። ጋሽ ብርሃኔ እባክህ አትቀልድ። አንተም አትቀልድ፣ ዝም ብለህ ተጫወት። በርግጥ የደከሟሉ፣ ግን እንዴት ልቀይር? ደክሞኛል ቀይረኝ ሲሉኝ ብትፈልግ እዚያው ፈንዳ፣ ቅያሬ የለም፣ ትጨርሳለህ፣ ሲያልቅ እዚያው እስር ቤት ትሄዳለህ በሚል ቀይር ያላስወጣው። በግርፋት እግራቸውና ጀርባቸው ተጎድቷል። ያን ጊዜ የውስጥ እግራቸውን ስለሚገረፉ ብዙ ተጫዋቾች ኳስ አቁመዋል። እዚህ የመጡት ለመጫወት ሳይሆን ከህዝቡ ለመቀላቀል ነው። አንዳንዶቹ ለረፍት ወጥተን ቀይረኝ ብለው ሲያስቸግሩ ቀስ ብዬ ለጓድ እርገጤ እንዳልነግርላችሁ እያልኩ ቀልድባቸው ነበር። ያን ጊዜ እርገጤ ከትሪቡን ወርዶ እኛ ጋር መጥቶ አበረታቶን፣ በተጨማሪ ምን ችግር አለ ብሎ ስለጠየቀት እነዚህ ልጆች አስቸገሩኝ ብዬ ልንገር ስል እንደማላደርገው ቢያውቁም ቀይረኝ እያሉ እንዳይጨቀጭቁኝ ለማድረግ ነው። ጎል ቀድሞ ያገባው የእኛ ቡድን ነበር። የተቆጠረው በምስማር ተራ በኩል ነው። አግቢው በተለምዶ ከማናንሼ ባለው ስፍራ ደስታውን ለመግለጽ ከሜዳ ወጥቶ ሄደ። እንዲህ አይነቱ ሁኔታ የተለመደ ነው፣ ግን የዛሬው ጨዋታ የተለየ ነው። ከማናንሼ ባለው የሽቦ አጥር ለማርሽ ባንድ ተብሎ ተከፍቶ ነበር። ልጁ ደስታውን የገለጸ ወደዚያ አካባቢ በመሆኑ እኔን ስጋት ላይ ጣለኝ። በዚያ ወጥቶ ቢሄድስ? እየሮጠ ሳለ ተመለስ፣ ተመለስ፣ በሕግ አምላክ ተመለስ እያልኩኝ ነበር። በእረፍ ለምን ወደዚያ ሄድክ አልኩት። ደስታዬን ለመግለጽ ሌላ ቦታ የለም እንዴ? መጋጣሚ ወደዚያ ተመቸኝ። ልታመልጥ ነው? ተመለስ ስትል ሰምቻለሁ። ታዲያ ለምን ቶሎ አልተመለስክም? አንተን ላስደነግጥ ብዬ ነው። እኔ ላይ ስጋት ልትለቁ ነው እንዴ መጣችሁ? ልጁ የኔ ሁኔታ በጣም ነው ያስገረመው። ከሌሎቹ ጋር እየተጠቃቀሱ ይስቁብኛል። ልጆቹ መስመር ላይ ቀይረኝ እያሉ ስንጨቃጨቅ ይህን ጉዳይ መስመር ዳኛው ለዋና ዳኛው ነገረው። ምን እንዳለው አላውቅም። ዳኛው ካድሬ እንደሆነ አውቃለሁ። በረፍ ከመልበሻ ክፍል አስጠራኝና መስመር ላይ እየጠራህ ምን እያልካቸው ነው አለ። ስለ ጨዋታው ታክቲክ ነው። ስለ ጨዋታው አይደለም የምትነግራቸው፣ ስለ ጨዋታው ነው። መልእክት እያስተላለፍክ ነው? ምን ብዬ? እሱን የሚጠይቅ ሲመጣ ትናገራለህ። እኔ ምንም አላልኩም። እስረኞቹን ብቻ እየጠራ ያጋጣሚ ሆኖ በእርግጥም መስመር ላይ እየመጡ ከኔ ጋር የሚጨቃጨቁት እስረኞቹ ናቸው። ግን ከጨዋታ ውጭ በሌላ ጉዳይ አልተነጋገሩም። ዳኛው ሊጎዳኝ እንደፈለገ ገብቶኛል። ከዚህ በፊት ተጫዋች ይያለው ተጣልተናል። የኛ ደጋፊዎች ለጎዱት ያስተባበረብኝ ብርሃኔ ነው ብሎ ሲናገር ነበር። አሁን ያን ነገር ለመበቀል የፈለገ ነው የመሰለኝ። አንተን አፊዝሃለሁ አለ። ምን አደረው? የአፋተል ጣይላ እኔ ሰላማዊ ሰው ነኝ። ስንጨርስ አነጋግርሃለሁ። እሺ ግን ስለወንድምህ የማን? ያንተ ምን ሆነ? እስረኛ ነው እና ትላንት አውርቷል። ምን ብሎ? አንተ እንደምትረዳው ምን ማስረጃ የለህም። ለማንኛውም ለጓደር ገጤ እነግራቸዋለሁ። ወደዚያ እንኳን ሲይዝ ዳኛው የእርገጤን ስም ስጠራ ተገባለ። እሱ በፖለቲካ ሳቦ ቂሙን ሊወጣብኝ ነው። የእርገጤን ስም እየጠራው ጥቃት ሊያደርሱብኝ ከሚፈልጉት እያመለጥኩ ነው። ዳኛውንም በዚህ ዘዴ ሸወድኩት። ወንድሙም ቢሆን ስለ እርሱ ምንም አላለም። ለማምለጫ ነው የዋሸሁት። ያን ጊዜ የፖለቲካ ስልጣን ያለው ሰው ማጥቃት የሚፈልገውን ግለሰብ ማስፎካት ይችላል። እኔ ፖለቲከኛ ባልሆንም የጓድ እርገጤን ስም እየጠራው ማስፈራራት ተያያዝኩበት። ፌዴሬሽን ውስጥ አንድ ኮሚሽነር ነበር። ይህ ሰው ነገረኛና በትንሹ ጉዳይ የሚጨቃጨቅ ነው። ከዚህ በፊት ዳኛው ምህረት ያደረገልኝን ጥፋት እሱ ሪፖርት አድርጎ አስቀጥቶኛል። የዚያን ቀን በምን ጉዳይ እንደሆነ ባላውቅም ተጨቃጨቅ። እሱ ለእኛ ጨዋታ ኮሚሽነር አልነበረም። ከእኛ ቀጥሎ ላለው ነው የተመደበው። ባድርገጤ መልበሻ ክፍል መጥተው በሽልማት ስነ ስርዓት መከተል ስላለብን ደንብ ሊነግሩን አስጠሩኝ። የአጋጣሚ እሳቸው ትከሻዬ ላይ እጃቸውን ጣል አድርገው ነበር የሚያወሩት። እየሰማዋቸው ኮሚሽነሩ አተኩሮ ሲመለከተኝ አየሁት። ባድርገጤ እንዲሄዱ ኮሚሽነሩን አስጠራሁት። አንተ ለምንድን ነው እኔን የምትከታተለኝ? አልኩት። ምን አደረው? ምን ያላደረግከዋል? ምንም አላልኩህም አለኝ። አንተ እንዳውም የሆነ ተልእኮ አለህ አልኩት። የምን ተልእኮ? ጀርባህ መጣራት አለበት። እኔ ምንም ውስጥ የለሁበትም። ስላንተ መረጃ አለኝ አልኩት። ምን አይነት መረጃ? እንዳውም ና ጓድ እርገጤ ጋር እንሂድ አልኩት። አይሆንም። ይሆናል። ስለ እግዚአብሔር ተወኝ አለኝ። እምቢ ካልክ አብዮት ጥበቃ እጠራና ተገደህ ትሄዳለህ አልኩት። እባክህ ተለመነኝ፣ ምንም ውስጥ የለሁበትም። ሰውየው በጣም ፈራ። የእርገጤ ስም እንዲህ አርበጠብታል። የመጀመሪያ ቀን መርካቶ ምሽት ላይ መጥተው ጓድ እርገጤ ይፈልግሃል ስባል መግቢያውን የጠፋኝ። ይህንንም ኮሚሽነር እኔም እንደ ቀመስኩት አንተም ይድረስህ እያልኩ ፊቱ ላይ ያለውን ድንጋጤ እየተመለከትኩ በውስጤ እስቅ ጀመር። ይህን ሰው እርገጤ ጋር እንደማልወስደው አውቃለሁ። ነገር ግን ሌላ ጊዜ እንዳይተናኮለኝ ለማድረግ ነበር። ለዛሬ ምሬሃለሁ ብየው ወደ መልበሻ ክፍል ቶሎ ተመለሱ። የረፍት ሰዓቱ እየተጋመሰ ነበር። ሰዓቱን ለመጠቀም ቶሎ ቶሎ መምከር ጀመሩ። ለእኛ አጥቂዎች ከቴዎድሮስ ቡድን ተከላካዮች እንዴት ማምለጥ እንዳለባቸው ነገርኳቸው። ሌላም ምክር ሰጠኋቸውና ወደ ሜዳ ለመግባት ከመልበሻ ክፍል ወጣን። እዚያው ለጥበቃ መልበሻ ክፍል የነበረው አብዮት ጠባቂ ጠራኝና ቅድም ምንድን ነው ያልከው አለ። ምን አል? ማምለጥ ስትል ነበር። ታክቲክ ነው። የምን ታክቲክ ነው አለኝ። የጨዋታ አልመሰለኝም። ተከላካዮቹን እንዴት ማምለጥ እንዳለባቸው የተናገርኩትን ማምለጥ የሚለውም እስረኞችን የማስመለጥ ምክር እንደሰጠው ተደርጎ ነው የተተረጎመው። ዝም ስትል እንድትናገር ያደርጉሃል፣ ስትመክር ይሄ አባባልህ ምን ለማለት ነው ይለዋል። ልጆቹ ከጨዋታ በፊት መፈክር ማሰማት ነበረባቸው። ንገራቸው አለኝ። ምን ብዬ መፈክር እንዲያሰሙ? ምንድን ነው የወቅቱ መፈክር? አብዮታዊ እናት ሀገር ወይም ሞት። መፈክሩን ስነግራቸው ልጆቹ ማን ነው የሚሞተው እያሉ ያንሾፋሽፉ ነበር። ስቴዲየም ውስጥ ከጠዋት ጀምሮ ዘፈን ትርኢትና ልዩ ልዩ ዝግጅት ይካሄድ ነበር። ዘፋኞቹ ኮሪደር ላይ ለልብስ መቀየሪያ ክለላ ተዘጋጅቶላቸዋል። ተራቸው ሲደርስ እየወጡ ይዘፍናሉ። መልበሻ ክፍል የኛ ተጫዋቾች ልብስ እየቀያየሩ ሳለ ጥላውን ገሰሰ መጣ። ኮሪደሩ ላይ ሽንት ቤት ያለው መልበሻ ክፍል ብቻ ስለሆነ ጥላውን የመጣው ለመጸዳዳት ነው። ነገር ግን አሰልጣኙና ከተፈቀደለት ባለስልጣን ውጭ ማንም ወደዚያ ክፍል መግባት አይችልም። ጥላውን ወደ ውስጥ እየገባ ሳለ በሩ ላይ ያለው አብዮት ጠባቂ ወዴት ነው አለው። ወደ ውስጥ ልጆቹ ጋር ነው? አዎ። ምን ታረጋለህ? ላናግራቸው። አትችልም። እገባለሁ። ሁለቱ ሲከራከሩ ቆሜ አያቸዋለሁ። አብዮት ጠባቂ ዞር በል ብሎ ጥላውን ላይ ሲደግልበት ከሱ ይልቅ እኔ ደነገፍ። ጥላውን ጉዳዩን አላወቀም፣ ደግሞም የቀልድ ነው የመሰለው። በዚያ ላይ አብዮት ጠባቂው ጥላውን መሆኑን ያወቀ አልመሰለኝም። ጠባቂው ጓደኛውን ጠራና ለልጆቹ መልእክት ሊያስተላልፍ ነው የመጣው አናግረው አለው። ደግነቱ ያኛው ጥላሁንን ያውቀው ስለነበር በመልእክት የኛ ሰው ነው ችግር የለው በሚል አረጋጋው። እኔም ጥላሁንን ማግባባት ጀመርኩና ጉዳዩን አስረዳሁት። ጥላሁንም ለምን እንደመጣ ነገረኝ። እሱ ልጆቹን ነው ፈልጌ ያለው ለሽንት ልገባ ነው ብሎ ላለመናገር ፈልጎ ነው። ለዚያኛው ሰውዬ ጥላሁን ለምን እንደመጣ ስነግረው ሄዶ ጠራውና ሽንት ቤት እንዲጠቀም ቢጠይቀውም አሻፈረኝ አለ። ግጥሚያው በሰላም አለቀና ሁሉንም ጨርሰን ልጆቹ ወደ መልበሻ ክፍል ሄዱ። ሽልማት ስለነበር እኔ ዘግቼ ነው የመጣሁት። ልጆቹ ተንጠባጥበው ነው ወደ ክፍል የገቡት። እኔ ወደ መልበሻ ክፍል ሲሄድ ኮሪደር ላይ ወረቀት ተበትኗል ተብሎ ግርግር ተፈጠረ። ጠቅላላ ዝግጅታችን በዚሁ ይጠናቀቃል። ይህንን ዝግጅት ከሶስት እስከ አምስት ሰዓት ነገ ጠዋት ከአንድ እስከ ሶስት እንዲሁም ከሰዓት በኋላ ከሰባት እስከ ዘጠኝ ሰዓት በድጋሚ እናሰማለን። ደህና አምሹ። Oh, yeah.
ኢየሱስ ነው።